رسول الله يا حبيبي.
ሰላም ለናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ታችን በቃ እንቅስቃሴ ባዛርና ምናምን ነበረ። በጦርነቱ ምክንያት ያው ሸቪያ ሁሉ ጠፋ። ምንም ነው ስራ በሌለበት ምንም ማድረግ አንችልም። ያው ሶስት ልጅ አለኝ። ሁለትም ያለው አለ፣ ከዛ በላይ ያለው አለ። የምትፈልጊው ነገር በምትፈልጊው ሰዓት አታገኝም።
በአማራ ክልል የሚፈጠሩ ግጭቶች በርካቶችን ካለ ስራ እያስቀሩ እንደሆነ ተሰምቷል። ከዚህ ጋር የተያያዘው ዘገባ በምሽቱ ይደመጣል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። በአማራ ክልል ካለፈው ዓመት ሐምሌ ወር ጀምሮ በቀጠለው የትጥቅ ግጭት ሳቢያ ስራ አጥ እንደሆኑ የገለጹ ከ6000 በላይ ሰራተኞች ቤተሰቦቻቸውን ለመርዳት እንደተቸገሩ ተናግረዋል። የአሜሪካ ድምፅ ያነጋግራቸው ከስራ ውጭ የሆኑ ዜጎች በግጭቱ ምክንያት የሰሩባቸው የነበረው ተቋማት በመዘጋታቸው ካለፉት 7 ወራት ወዲህ ለማህበራዊና ኢኮኖሚያዊ ችግሮች እንደተጋለጡም አመልክተዋል። አስቴር ምስጋናው ዝርዝሩን ታሰማናለች።
ካለፈው 2015 ዓመተ ምህረት ሐምሌ ወር አንስቶ በአማራ ክልል በመንግስትና በፋኖ ቡድን ታጣቂዎች መካከል የቀጠለውን ግጭት ተከትሎ ብዙዎቹ አነስተኛና ታላላቅ ኢንዱስትሪዎች በመዘጋታቸው ሳቢያ ከስራ ውጭ መሆናቸውን የገለጹ ዜጎች ቤተሰባቸውን ለመመገብ እንደተሳናቸው ለአሜሪካ ድምጽ ተናገሩ። ከነጋገርናቸው መካከል የሶስት ልጆች አባት የሆኑት ጌታሁን ተስፋ እድገት በህብረት የቆዳና የጫማ ማምረቻ የሚል ተቋም ከ9 ጓደኞች ቸው ጋር በመክፈት ለረጅም አመታት ይሰሩ እንደነበር አውስተዋል። ከግጭቱ ወዲህ ግን ገበያ መጥፋቱንና ስራ ለማቆም መገደዳቸውን ገልጸዋል። የርሳቸውና የጓደኞቻቸው ምኑሮ ከእጅ ወደ አፍ እንደሆነባቸው ነግረውናል።
ድርጅታችን በቃ እንቅስቃሴ ባዛርና ምናምን ነበረ። በጦርነቱ ምክንያት ያው ገበያ ሁሉ ጠፋ። ምንም አሁን ስራ በሌለበት ሰዓት ምንም ማድረግ አንችልም። ያው 3 ልጅ አለኝ። ሁለትም ያለው አለ፣ ከዛ በላይ ያለው አለ። የምትፈልጊው ነገር በምትፈልጊው ሰዓት አታገኝም።
በአበባ እርሻ ልማት ዘርፍ በተሰማራው ባዮፍሬሽ ፋርም በተባለ ድርጅት ውስጥ ትሰራ እንደነበር እና ባለፈው አመት ነሐሴ ወር በነበረው ግጭት ምክንያት ድርጅቱ ማምረት በማቆሙ ስራ አጥ እንደሆነች የምትናገረው ተስፋ መኩሪያ ለዘርፈ ብዙ ችግሮች ተጋልጫለሁ ትላለች።
ወራዊ ገቢ የለም። በዛ ምክንያት ያው ካለው የኑሮ ውድነትም ጫናም አለ፣ የተለያዩ ነገሮች አሉ። እሱ በመቅረቱ ያው ፐርሰናሊ ትቸገራለሽ። ከድሮቱና ቤተሰባለ ያለ ስለዚህ ኢኮኖሚካዊ ትጎጃለሽ። ኢኮኖሚካሊ ጉዳትም አለው እና ያው ትልቅ ችግር ነው ያለው። እኔ ብቻ ሳይሆን ሌሎች ጓደኞችም በተጨማሪ ስራ ስላላገኙ ስራ ያደለን እና ያው እንዳንድ ቤተሰብ ኃላፊ ያለው ሁኔታ
የአማራ ክልል የኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ ዛሬ ማክሰኞ ከአሜሪካ ድምጽ ጋር በነበራቸው ቆይታ በክልሉ ካለፈው አመት ነሐሴ ወር ጀምሮ በምዕራብና በምስራቅ ጎጃም ዞን እንዲሁም በደብረ ብርሃን አካባቢዎች ባለው ግጭት ከአነስተኛ እስከ ታላላቅ ኢንዱስትሪዎች መካከል የወደሙ በግብአት እጥረትና በመሰረተ ልማት መቋረጥ ምክንያት ስራ ያቆሙ መኖራቸውን ገልጸዋል። በዚህም ሳቢያ በሺዎች የሚቆጠሩ ሰዎች ለስራ አጥነት መዳረጋቸውን አስረድተዋል።
ኢንዱስትሪዎች ያው ጥሬ እቃ ከሀገር ውስጥም ከውጭም ይቀርብላቸዋል። በዋናነት ደግሞ ክልላችን የግብርና ምርት አምራች ህብረተሰቡ ጋር ተያይዘው በክልላችን በብዛት የሚገኙት የአግሮ ፕሮሰሲንግ ወይም ደግሞ የግብርና ምርትን የሚያቀነባብሩ ፋብሪካዎች ናቸው። ስለዚህ አሁን ባለው ተጨባጭ ሁኔታ እነዚህ ፋብሪካዎች ጥሬ እቃ ባለማግኘታቸው ምክንያት የጥሬ እቃ እንቅስቃሴ ከቦታ ቦታ መሳጠር ስለማይችል በዋናነት እያመረቱ አይደለም። 1238 ማኑፋክቸሪንግ ኢንዱስትሪዎች ቶታሊ ስራ አቁመዋል። በእነዚህ ኢንዱስትሪዎች ሲሰሩ የነበሩ ከ6318 በላይ ሰራተኞችም ከስራ ውጭ ሆኑበት ሂደት ነው ያለው። በተለይ ደግሞ የአትክልትና ፍራፍሬ አበባ ልማት የሚባሉ አትክልትና ፍራፍሬዎችም ከ18 በላይ የሚሆኑት ጉዳት ደርሶባቸዋል። ጉዳቶቹ ሁለንተናዊ ናቸው። አጠቃላይ ጉዳቱ ስንመለከተው ኢኮኖሚያዊ፣ ማህበራዊ፣ ስነልቦናዊ ስብራቶችን ያስከተለ እንደነበር ለማንሳት ነው
በባዮ ፍሬሽ ፋርም የአበባ እርሻ ልማት ድርጅት ውስጥ ይሰራ እንደነበርና ድርጅቱ ምርት በማቆሙ ምክንያት ከስራ እንደተሰናበተ የሚገልጸው ወጣት ጌታውን ቢወጣ ስራ ማቆሙን ተከትሎ በከፍተኛ ድባቴ ውስጥ እንደሚገኝ ነግሮናል።
ገባዬ ነበር ሰው ዛሬ ስራ የለኝም በቃ ግዴ ዶርሹት
የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ ክልሉ አሁን ካለበት ማህበራዊና ኢኮኖሚያዊ ችግር እንዲላቀቅ የሰላም ድርድር እንዲደረግ ጠይቀዋል።
ጥያቄ አለኝ የሚለው አካል ሰጋይ በሆነ መልኩ ጥያቄውን ወደ ጠረጴዛ መጥቶ የሚወያይበት የሚነጋገርበት ምንጭነት እንዲፈጠር
የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ጥቅምት ወር 2016 ዓ.ም ባወጣው ሪፖርት የትጥቅ ግጭቱ በመንግስትና በሲቪል ተቋማት ላይ ጉዳት ማድረሱን መጥቀሱ ይታወሳል። ኮሚሽኑ የደረሱትን ጉዳዮች በዝርዝር ሲገልጽም ልዩ ልዩ አምራች አካባቢዎች ምርት ማቋረጣቸውን እንዲሁም በእንቅስቃሴ ገደብና በሰዓት እላፊ በመንገዶች መዘጋት በገንዘብ ዝውውር ላይ የተጣለውን ገደብ ጨምሮ በአንዳንድ ተቋማት የደሞዝ ክፍያ መቋረጡና ተያዥ ጉዳዮች ነዋሪዎችን ለማህበራዊና ኢኮኖሚያዊ ቀውስ መዳረጋቸውን አትቷል። ግጭቱን በዘላቂነት ለመፍታትም ለሁሉም ሰላማዊ አማራጮች ቅድሚያ እንዲሰጥ ኮሚሽኑ በዚያው ሪፖርቱ በብርቱ ማሳሰቡ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
ፍርምስ ጋር አሁን አመሰግናለሁ። ከአመታት በፊት ኢትዮጵያ ውስጥ የበርካታ ሰዎችን ህይወት የቀጠፈው HIV AIDS አሁንም ወረርሽኝ ሆኖ እንዳይከሰት ስጋት ፈጥሯል። በተለይ በወጣቶች ዘንድ የሚታየው የሱስ ተጋላጭነት መጨመር፣ የወሲብ ጓደኛ መብዛትና ለHIV AIDS ሲሰጥ የነበረው ትኩረት መቀነሱ ለቫይረሱ ስርጭት መጨመር ምክንያት እየሆነ ስለመምጣቱ እየተነገረ ነው። ስምኝሽ ቆየ ከዚህ ጋር የተያያዘውን ዘገባ ታሰማናለች።
ባለፉት አመታት HIV AIDS ባለም አቀፍ ደረጃም ይሁን በሀገር ደረጃ በከፍተኛ ሁኔታ ቢቀንስም አሁንም በዓለም ላይ አሳሳቢ ከሚባሉ ወረርሽኞች አንዱ ሆኖ ቀጥሏል። የተባበሩት መንግስታት ድርጅት በዚህ አመት ይፋ ባደረገው ሪፖርት ከሳራ በታች ባሉ የአፍሪካ ሀገራት አዲስ በቫይረሱ የሚያዙ ወጣት ሴቶችና ታዳጊዎች ቁጥር በከፍተኛ መጠን መጨመሩን አመልክቶ አፍሪካ የቫይረሱ ማዕከል ሆና እንድትቀጥል እንዳደረጋት አስታውቋል። በኢትዮጵያም ቫይረሱን ስርጭት ከአንድ ከመቶ በታች ማውረድ ቢቻልም እንደ ጋምቤላና አዲስ አበባ ባሉ አካባቢዎች ግን የቫይረሱ ስርጭት ከ3.5 ከመቶ በላይ ሆኖ መቀጠሉን በጤና ሚኒስቴር የHIV መከላከልና መቆጣጠር መሪ ስራ አስፈጻሚ አቶ ፈቃዱ ያደታ ይገልጻሉ።
እንግዲህ ከፍተኛ ስርጭት ያለው ጋምቤላ ክልል ነው፣ ከዛ አዲስ አበባ ነው። ዋናው ምክንያት ምንድነው? የጋምቤላው ከባህላዊና ጎጂ ልማዳዊ አሰራሮች አሉ። ከነዚህ ጋር በተያያዘ አንዳንድ የHIV ስርጭትን ሊያፋፍሙ የሚችሉ ሁኔታዎች አሉ። በተለይ የወንዶች ግርዛት አንዱ ችግር ነበርና እዛ ላይ እኛ በተቻለን መጠን ልዩ የሆነ የትግበራ ስትራቴጂ ቀርጸን እየሰራንበት እንገኛለን። አዲስ አበባ ደግሞ የአገሪቷ ትልቋ መዲና ናት። የተለያየ አርቲፊሻል አርባናይዜሽን አለ። የሶሽዮ ኢኮኖሚክ ዲፍረንሶች አሉ። በተለያየ ምክንያት የሴተኛ ዳሪዎች ብዛት አሉ እና ብዙ የሪስክ ቢሄቨሮች ስላሉ ዩኒቨርሲቲዎች ያሉበት የተለያዩ የንግድ ቀጠናም ስለሆነች አዲስ አበባ ውስጥ ከፍ ይላል።
ኢትዮጵያ ውስጥ በየአመቱ አዲስ በቫይረስ የሚያዙ ሰዎች ቁጥር ከ8000 ሲበልጥ በአመት 11000 ሰዎች በበሽታው እንደሚሞቱ የጤና ሚኒስቴር መረጃ ያሳያል። ከነዚህ ውስጥ አብዛኞቹ ወጣቶችና አፍላ እድሜ ላይ የሚገኙ ልጆች መሆናቸውን አቶ ፈቃዱ ይናገራሉ።
በተለይ ትምህርት ቤት ውስጥም ጭምር ያሉ እናም ደግሞ ስራ አጦች ውስጥ በሚፈልገው ልክ እየቀነሰ አለመሆኑን ያየነው እንጂ አልጨመረም። ነገር ግን ከአዳልቶች ጋር ኮምፔር አድርገን በምናይበት ጊዜ 15-29 ዓመት መካከል ያሉ ወጣቶች ትልቅ ኮንትሪቢሽን አላቸው። በዚህ አዲስ የመያዝ ምጣኔ ውስጥ
ወጣቶች ለቫይረሱ የበለጠ ተጋላጭ ለመሆናቸው የተለያዩ ምክንያቶች አስተዋጽኦ እንደሚያደርጉ አቶ ፈቃዱ ይናገራሉ። ከነዚህ ውስጥ አንዱ በተለይ በሽታውን እንደሌለ አድርጎ እስከ ማሰብ የደረሰ መዘናጋት መሆኑን ያሰምሩበታል።
ከኤች/አይ/ቪ ጋር ሰው ኖርማሊ መኖር እንደሚችል፣ የኤች/አይ/ቪ ፖዚቲቭ ሆኖ ከኤች/አይ/ቪ ነጻ የሆነ ጀኔሬሽን ማፍራት እንደሚችል፣ ፕሮዳክቲቭ ሆኖ ሰርቶ መኖር እንደሚችል ደረጃ ላይ መድረሳችን አዲሱ ጀነሬሽን እንዲዘናጋ ያደረገ ይመስለኛል። በፊት ኤችአይቪ ምን ያክል ሰውን እንደሚጎዳ፣ ሰዎች ታሞ ምን ያክል እንደሚማቀቁ፣ እናም ደግሞ የሞቱ ምጣኔ በየቀኑ ቀብር እንደነበረ ሰዎች ትሮማታይዝድ ሆኖ በጣም ይከላከሉ ነበር እና አሁን ላይ ያለ ግን የአሁኑ ጀነሬሽን ምናልባት በትምህርት ቤት እና በሚዲያ ካልሰማ በስተቀር አይቶ ተቃጥሎ ስላላየ አንድ እሱ ነው።
ሌላው አቶ ፈቃዱ ለስርጭቱ ምክንያት አድርገው የሚገልጹት የበይነ መረብና የማህበራዊ ሚዲያ ትስስር ገጾችን ነው። በኢትዮጵያ የተለያዩ አካባቢዎች ከተስፋፉት ጫት ቤቶች፣ ሺሻ ቤቶች፣ ማሳጅ ቤቶችና አደንዛዥ እጾች ጋር ተደምሮ ማህበራዊ ሚዲያዎች ወሲብ ነክ መረጃዎችን ያለ ገደብ ማሰራጨታቸው ወጣቶችን ለልቅ የግብረ ስጋ ግንኙነት ያጋለጡ ሲሆን ለቫይረሱ ስርጭት መጨመር አስተዋጽኦ ማበርከታቸውን ነው አቶ ፈቃደም ያስረዱት።
ዘመኑ ያፈራው ይሄ ግሎባላይዜሽን የሶሻል ሚዲያው በጣም አጋላጭ ነው የሚል እምነት አለኝ። ምክንያቱም ኢንተርኔት አክሰሶች አሉ። ያንን በማየት በጣም ታዳጊና ፒውር የሆኑ ካንትሪዎች ደግሞ አመዛዝኖ ስለማያዩት ያዩትን ሁሉ ነገር ሆኖ መገኘት ይዝልንትን ስለሚሆናቸው ይህ ከትዳር በፊት ወይ ደግሞ ከጋብቻ በፊት ራስን ገድቦ የመኖር ወይ ደግሞ አንድ ለአንድ የመታቀብ የመሳሰሉት ችግር ይመስለኛል። ድሮ የኢትዮጵያ ባህልም የኢትዮጵያ የእምነት ዶክትሪንም እናም ደግሞ የአባቶች እምነት ከጋብቻ በፊት የግብረ ስጋ ግንኙነት በጣም የተከለከለ የሚወገዝ ነው። አሁን ግን ችላ የተባለ እንደ ዘመናዊነት የተወሰደ የሚመስል ሁኔታዎች አሉ። ኢቨን እርግዝናን በሚፈሩት ልክ ኤችአይቪን አይፈሩም የሚል መረጃዎች አሉ።
የተባበሩት መንግስታት ድርጅት ሪፖርት የስርጭቱ መጠን ከወንዶች ጋር ሲነጻጸር በተለይ በወጣት ሴቶችና ልጃገረዶች ዘንድ በ71 ከመቶ ከፍ ያለ መሆኑን አስታውቋል። በተለይ በምስራቅና ደቡብ አፍሪካ የሚኖሩ እድሜያቸው ከ10 እስከ 19 በሚሆኑ ልጃገረዶች ዘንድ ያለው የኤችአይቪ ስርጭት በቀውስ ደረጃ ላይ መሆኑንም አመልክቷል። ዩናይትድ ስቴትስ በሚገኘው ጆርጅ ታውን ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑትና በኤችአይቪ ኤድስ ወረርሽኝ ዙሪያ በርካታ ጥናቶችን ያካሄዱት ዶክተር ሰብለ ካሳዬ በተለይ ወጣት ሴቶች ልጆች ለቫይረሱ ተጋላጭ የሆኑበትን ምክንያት ያስረዳሉ።
ለዛ አስተዋጽኦ የሚያደርጉ በርካታ ምክንያቶች አሉ። በመጀመሪያ ደረጃ የእድሜ እኩዮቻቸው ምርመራ በማድረግ በደማቸው ውስጥ ኤችአይቪ መኖር አለመኖሩን የማረጋገጥ ልማድ ከሌለ ቫይረሱ በቀላሉ ይሰራጫል። ምርመራ በቅድሚያ ልናደርገው የሚገባው ቁልፍ ነገር ነው። አንዳንዴ ተራ የሚመስሉንን ነገር ግን በጣም ጠቃሚ የሆኑ ልማዶችን በማስቀጠል ዙሪያ ትኩረት ማድረግ ይኖርብናል። ሌላው ወጣት ሴቶች ወደ ወሲብ እንዲገቡ የሚያደርጋቸውን ማህበራዊና ባህላዊ ሁኔታዎች ለማስተዋልም አስፈላጊ ነው። ከወሲብ በፊት ማድረግ ስላለባቸው ጥንቃቄዎች ያውቃሉ? ራሳቸውን መጠበቅ ይችላሉ ወይስ ከቁጥጥራቸው ውጪ በሆነ ሁኔታ ነው የሚፈጽሙት? የገንዘብ ጥያቄ አለባቸው? የሚሉት ሁሉ ተጋላጭነታቸውን የሚጨምሩ ጉዳዮች ናቸው።
ጥነትና ሌሎች ማህበራዊና ኢኮኖሚያዊ ተግዳሮቶች ወጣቶችን ለኤችአይቪ ኤድስ ተጋላጭ የሚያደርጉ ተጨማሪ ተግዳሮቶች መሆናቸውን የሚገልጹት አቶ ፈቃደም ስርጭቱ ካለ ቫይረሱ መልሶ በሀገር ደረጃ ወረርሽኝ ሊሆን የሚችልበት ሁኔታ መኖሩን ያሰምሩበታል።
ሀገራችን በተለያዩ ምክንያት የስራ አጥነት ችግርም እንዳለ ያም ሁሉ የማህበራዊነት ኢኮኖሚያዊ ችግሮች ወደ ሴክሹዋል ትራንዛክሽን ወደ ኮመርሻል ሴክስ ወርኪንግ እና ወደ ተለያዩ ችግሮች ሊከት የሚችል መረጃዎች አሉ። ስለዚህ እኛ አሁን ወጣቶች ውስጥ ትራንስሚሽኑ ካለ ተመልሶ ወረርሽኝ የማይሆንበት ምክንያት ስለሌለ በትጋት ለመስራት እና ዋና ፕሪዮሪቲ ፖፑሌሽን ብለን አይደንቲፋይ አድርገን በናሽናል ስትራቴጂክ ፕላን ውስጥ ነድፈን እነዚህ ሀይ ሪስክ አዶለሰንት ገርልስ እንደ ያንግ ዊመኖች ላይ እየሰራ እንገኛለን ማለት ነው።
ሌላው ለኤችአይቪ ኤድስ ስርጭት መጨመር ምክንያት ሆኖ የሚጠቀሰው በተለያዩ አካባቢዎች የተካሄዱና የቀጠሉ ግጭቶች ናቸው። በተለይ በጦርነት ወቅት የሚደርሱ መደፈሮች፣ የቤት ውስጥ ጾታዊ ጥቃቶችና የጤና ተቋማት ተደራሽ ለመሆን ለቫይረሱ ተጋላጭነትን እንደሚጨምሩ ዶክተር ሰብለ ያስረዳሉ።
So definitely violence of any kind, rape, intimate partner violence,
አስገድዶ መድፈር ወይም ከቅርብ አጋር የሚደርስ ጥቃትን ጨምሮ ማንኛውም በጦርነት አውድ ውስጥ የሚደርስ ጥቃት ለኤችአይቪ ቫይረስ ያለውን ተጋላጭነት ይጨምራል። ምክንያቱም ግጭት ከአዲስ ተጋላጭነት በተጨማሪም የህክምና ፕሮግራሞችና የቫይረሱን ስርጭት ለመከላከል ይሰሩ የነበሩ ስራዎችን ሁሉ ያስተጓጉላል። ከቫይረሱ ጋር የሚኖሩ ሰዎችም ህክምናቸው ይቋረጣል። ቫይረሱንም ሊያስተላልፉት ይችላሉ። ይሄ ወረርሽኙ እንዲባባስ ያደርጋል።
በኢትዮጵያም በትግራይ በአማራ በኦሮሚያና በሌሎች አካባቢዎች ግጭቶች አስከተሏቸው ጾታዊ ጥቃቶች የጤና ተቋማት ውድመትና ተደራሽነት ከኤችአይቪ ኤድስ ጋር ተያይዘው የሚሰጡ አገልግሎቶችን አስተጓጉሏል። ሆኖም አቶ ፈቃደ እንደሚሉት የጤና ሚኒስቴር እንደዚህ አይነት ግጭቶች ሲነሱ ችግሩን ለመቆጣጠር አስቀድሞ የሚዘጋጅ በመሆኑ ችግሩን መልሶ መቆጣጠር እንደቻለ ያስረዳሉ።
በየወሩ መጥቶ የሚወስዱትን ለየሶስት ወር መድኃኒታቸውን ወስዶ ለየት ያለ የጤና ተቋም ክትትል የሌላቸው ተገልጋዮች ለሶስት ወር ለስድስት ወር ቆይቶ እንዲመጡ የማድረግ በዛ ምክንያት ብዙ ችግሮችን ለማለፍ ተችሏል። ከዛም በዘለለም ደግሞ የኢንፍራስትራክቸሮች መጎዳት፣ ፈርኒቸሮች መጎዳት፣ የመድኃኒቶች መጎዳት እና ኢቨን እዛ የሚሰሩ የጤና ባለሙያዎችም ከዛ መለየት ጋር ተያይዞ ለተረበሹ አገልግሎቶች ቤዝላይን አሴስመንት ተሰርቶ ሪስቶሬቲቭ የሆነ ሜጀርመንቶች ተወስዶ በአግባቡ ለመመለስ ችለናል። እንደዛውም ደግሞ ባለፈው ትግራይ ክልል ላይ ሌትሊ በአይካፖች እና በተለያዩ አጋር ድርጅቶች ቤዝላይኑን አጠንተን በዛ አግባብ የቴስቲንግን ጀንደር ቤዝድ ቫይለንሶችን ማኔጅ የማድረግ ከዛም ደግሞ የትሪትመንት እንደ ኬራዎች በየአግባቡ ስለሰራን በተቻለ መጠን ካሉ ጤና ፕሮግራሞች ኤችአይቪን ሪስቶር እና ሪዚዩም ለማድረግ ተችሏል።
እስካሁን በተሰሩ ኤችአይቪ ኤድስን የመከላከልና የመቆጣጠር ስራዎች ጥሩ ውጤት መመዝገቡ በኤችአይቪ ቫይረስ ታሞ የሚማቀቅ ሰው እንዳይኖር፣ በበሽታው የሚሞቱ ሰዎች ቁጥርም በከፍተኛ ሁኔታ እንዲቀንስ፣ የኤችአይቪ ኤድስ ስርጭት ምጣኔ ሀብትም እንዲቀንስ ረድቷል። በቫይረሱ የተያዙ ሰዎችም ቀደም ሲል አወሳሰድ አስቸጋሪ በሆነ መልኩ ብዙ መድኃኒቶችን ከመውሰድ በቀን አንድ ክኒን ብቻ በመውሰድ ከቫይረሱ ጋር ከመኖር ባለፈ በሽታው ወደ ሌሎች ሰዎች እንዳይተላለፍ ማድረግም ተችሏል። ዶክተር ሰብለ እንደሚሉት አሁን እየተደረጉ ባሉ ጥናቶች ደግሞ መድኃኒቱን በሁለት ወይም በስድስት ወር አንዴ መውሰድ የሚያስችሉ ግኝቶች ላይ እየተደረሰ ነው። ኤችአይቪ እንዳይዝ የሚሰጥ ክትባት ወይም ኤችአይቪ ከያዘ በኋላ የሚፈውስ መድኃኒት ግን እስካሁን አልተገኘም። በመሆኑም የሕክምና መሻሻሎቹ ህብረተሰቡን በተለይ ወጣቶችን ሊያዘናጉ እንደማይገቡና ራሳቸውን ከቫይረሱ እንዲጠብቁ አቶ ፈቃደ ይመክራሉ።
ሳይለንት ኪለር ነው ኤችአይቪ። ምክንያቱም ሰው እንደተያዘ ስለማይታመም፣ መች እንደተያዘ ስለማያውቅ እና ከማን እንደተያዘም ስለማያውቅ ጫንቀው ላይ ከወጣ በኋላ ስለሚያገኘው አሁን ያለው ወጣት ማንንም ባያምን ለማንኛውም አይነት የግብረ ስጋ ግንኙነት ሲጋለጥ አስገዳጅ ሆኖ ከተገኘ በኮንደም መጠቀም፣ አለዛ ግን ከጋብቻ በፊት መቆጠብ፣ አንድ ለአንድ መወሰን በጣም አስፈላጊ ነው የሚል እምነት አለኝ። ማንኛውም ወጣት በሚያደርገው ሁሉ ግራና ቀኝ አይቶ ራሱን ቢጠብቅ ማሳሰብ እወዳለሁ።
በጤና ጥበቃ መረጃ መሰረት በአሁን ወቅት ኢትዮጵያ ውስጥ ከ610 ሺህ በላይ ዜጎች ከቫይረሱ ጋር የሚኖሩ ሲሆን ከ500 ሺህ በላይ የሚሆኑት ደግሞ የጸረ ኤችአይቪ መድኃኒት ይወስዳሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ዩናይትድ ስቴትስ ውስጥ ከአስር ሚሊዮን በላይ ሰነድ አልባ ስደተኞች እንደሚኖሩ የቅርብ ዓመታት መዛግብት ያሳያሉ። እኒህ ስደተኞች በሀገሪቱ መደበኛ አስተዳደር እውቅና ስለሌላቸው መሰረታዊ አገልግሎቶችን አለማግኘትን ጨምሮ ለበርካታ የስነ ልቦናዊና ኢኮኖሚያዊ ችግሮች ሲጋለጡ ይታያል። ዩናይትድ ስቴትስን የተስፋ ምድራቸው አድርገው ከሚኖሩ ኢትዮጵያን ስደተኞች መካከል ጥቂት የማይባሉትም ከሰነድ አልባነት በሚመነጩ ችግሮች መፈተናቸው አልቀረም። ይህንን የተመለከተውን መሰናዶ በመቀጠል እናስደምጣችሁ። በሜሪላንድ ግዛት ውስጥ ነዋሪ ሆነችው ሲሆን ህጋዊ የመኖሪያና ስራ ሰነድ ሳይኖራቸው ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያን ስደተኞችን ህይወት በቅርብ ታውቀዋለች። ከአመታት በፊት እሷም በዚህ ህይወት ምዕራፍ አልፋበታለችና
12-13 ሰዓት የምትሰራ ትችላለህ። ምክንያቱም ያሰውጥ አካል አማራጭ የለም። የት ሄደህ ትሰራለህ? አንተንም ይቀይራል። የሆነ ሰው እንደዚህ አይነት ኮንዲሽን ላይ ኤክስፖዝ ከተደረገ በኋላ ከስድስት ወር በኋላ ስታገኘው ሌላ ሰው ሆኖ ነው የምታገኘው። ኮምፕሊት ይቀየራል።
ስደተኞችን በሚመለከቱ ማህበራዊ አገልግሎቶች ውስጥ የቆዩት አቶ ግርማ ከበደ በበኩላቸው እኔ ወገኖች ለከፋ እጣ ሲዳረጉ በተደጋጋሚ ተመልክተዋል።
እኔ አንድ ማቆ ሰው በዚህ ሀገር መጥቶ ገና የጥገኝነት ጥያቄው ስላላለቀለት ሕክምና ማግኘት አልቻለም፣ ኢንሹራንስ ማግኘት አልቻለም እና ህይወቱ አልፏል።
ዩናይትድ ስቴትስ በሚሊዮኖች የሚቆጠሩ ህጋዊ መኖሪያና ስራ ሰነድ የሌላቸው ስደተኞች የሚኖሩባት ሀገር ናት። እነዚህ ስደተኞች የሀገሪቱ መደበኛ አስተዳደር ስለማያውቃቸው ኑሯቸውን የሚገፉበት ኢመደበኛ አኗኗር ይመሰርታሉ። ይህ ኑሮ ታዲያ በዘርፈ ብዙ ፈተናዎች የታጠረ ነው።
ተመዘገቡ ስደተኞች መባላቸው ራሱ በላያቸው ላይ ተቀምጦ ፍርሃትን ይዘራባቸዋል። ያ ፍርሃት ደግሞ ከብዙ ነገር ያቀባቸዋል።
የሰማችኋቸው ዶክተር እልልታ ረጋሳን ነው። ዶክተር እልልታ በተለይ ኢትዮጵያንና ኤርትራውያን ስደተኞች በጤና በትምህርትና ሁለንተናዊ ቤተሰብ ግንባታ ረገድ ማወቅ የሚገቧቸውን መረጃዎች የሚያጋራው ተያያዥ አገልግሎቶችንም የሚሰጠው አኳኩሉ ፋሚሊ የተሰኘ ተቋም መስራች ናቸው። የመኖሪያና ስራ ሰነድ አልባ ስደተኞችን ተግዳሮቶች ማስረዳት ይቀጥላሉ።
ማህበራዊ ጥቅማጥቅሞች፣ የገንዘብ ድጎማ፣ የምግብ የጤና እንክብካቤ እንዳያገኙ ያደርጋቸዋል። ምክንያቱም አንድ አክመንት ላይ አልተመዘገብኩም፣ ህገ ወጥ ነኝ፣ የዚህ ሀገር መንግስትና አስተዳደር አያቀኝም፣ ስለዚህ በማንኛውም ሰዓት ሊያስወጡኝ ይችላሉ በሚል ፍራቻ ተደብቀውም ይኖሩ አሉ። ይሄ ደግሞ ስራ ከመስራት ያግዳቸዋል። በቋሚነት ስራ አግኝተው ግብር እየከፈሉ ከሚያገኙት ጥቅማጥቅም ያግዳቸዋል። ያ ደግሞ ለእድገታቸው ትልቅ ማነቆ ነው። ከሚያገኙት የጤና እንክብካቤ ያግዳቸዋል። ሌላው ደግሞ የሚያግዳቸው አንዱ ትምህርት እንዳይማሩ ሙያ ነክ ስልጠና እንዳያገኙ አጭርም ሆነ ረዥም ትምህርት የኮሌጅ ትምህርትን የዩኒቨርሲቲ ትምህርትን ጨምሮ እንዳያገኙ ያደርጋቸዋል። ይሄ አንዳክመንትድ የመሆናቸው ውጤት ነው።
ለመሆኑ በሀገሬው አጠራር አንዳክመንትድ ኢሚግራንትስ ወይንም ሰነድ አልባ ስደተኞች የሚለው ቃል የሚገልጸው እነማንን ነው? የተባበሩት መንግስታት ድርጅትን ጨምሮ በዓለም አቀፍና አህጉራዊ ተቋማት ውስጥ ስደተኞችን በሚመለከቱ መርሃ ግብሮች ውስጥ ያገለገሉት በአሁኑ ሰዓት በሜሪላንድ ግዛት የሞንጎመሪ ትምህርት ቤቶች አስተዳደር ውስጥ በአማካሪነት የሚያገለግሉት አቶ ግርማ ከበደ ለትርጉሙ ያግዙናል።
ብዙ ጊዜ በተለምዶ ከላቲን አሜሪካ የሚመጡት ናቸው። ድንበር አቋርጠው የስራ ፍቃድ የሌላቸው ሶሻል ሴኩሪቲ ነበር የሌላቸው ግሪን ካርድ እንደዚህ የሌላቸው ማለት ነው። በብዛት ከላቲን አሜሪካ ይመጣሉ ስንል በዛ በኩልም የተለያዩ አፍሪካውያን አሁን በቅርቡ እንዲያውም ቻይናዎች አሉ፣ ኢትዮጵያኖችን በተወሰነ ደረጃ አሉ። አሜሪካን ሀገር ራሱ በብዛት ረጅም ጊዜ የኖሩ አንዳንድ ሰዎች በህጋዊ መንገድ ገብተው እዚህ ሀገር ለመቆየት የተፈቀደላቸው የቪዛ ጊዜ አሳልፎ ፓስፖርታቸውም ኤክስፓየር አድርጎባቸው ምንም አይነት ዶክመንት የሌላቸው ሰዎች እነሱም በተወሰነ ደረጃ እንግዲህ አንድ ዶክመንት ሊባሉ ይችላሉ።
እኒህ ወገኖች ምንም እንኳን ሀገሪቱ በዋነኝነት የምጠይቃቸውን ሰነዶች ባለማቅረባቸው ከብዙ አገልግሎቶች ቢገለሉም ድጋፍ እንዲሁም ወደ ህጋዊ የስደተኞች አገልግሎት የሚሸጋገሩበት ሂደት ግን ጨርሶውኑ የተዘጋ እንዳልሆነ አቶ ግርማ ያክላሉ።
አሁን አንድ ሰው እዚህ ሀገር ቢቸገርና ኢንሹራንስ እንኳን ባይኖረው ሕክምና የሚያገኝባቸው ቦታዎች አሉ ነው። የኢንሹራንስ እንደዚህ ዜግነት ምናምን የማይጠይቅባቸው የተለያዩ ሴንተሮች አሉ። በብዛት ላይ ሊሆን ይችላል፣ ግን አሁን ሜሪላንድ ዩኒቨርሲቲ፣ ካቶሊክ ቻሪቲስ እንደዚህ ይሰጣሉ። ለጥርስም እንኳን ቢሆን በነፃ ደግሞ የህግ አገልግሎት የሚያገኝባቸው ማዕከሎች አሉ። ጥገኝነት ለመጠየቅም ሊሆን ይችላል። ድርጅቶች፣ ሴንተሮች አሉ። የነፃ ምግብ የሚያገኝባቸው ቦታዎችም አሉ። እንዲያውም ይባስ ብሎ ደግሞ ቤትም ምንም ባያገኙ እንኳን ስራ እየሰሩ ማደር የሚችሉባቸው ቦታዎች አሉ። እኔ የሰራሁበት የካቶሊክ ቻሪቲስ ወርክ ፎር ቤድ የሚባል ፕሮግራም ነበር። አሁንም ይኖራቸዋል ብዬ አስባለሁ።
በመግቢያችን ላይ ሀሳቧን ወደ አጋራችን ጽዮን እንመለስ። ጽዮን ከአመታት ሂደት በኋላ በዩናይትድ ስቴትስ ለመኖርና ለመስራት የሚያበቃትን ህጋዊ ሰነድ አግኝታለች። በሷም ሆነ በሌሎች ትውልድ ኢትዮጵያን ህይወት ውስጥ የገጠሙ ክስተቶችን ለአብነት የምታነሳው ጽዮን በአንድም ሆነ በሌላ ምክንያት ለሰነድ አልባ ስደተኝነት የሚጋለጡ ትውልድ ኢትዮጵያውያን ቢኖሩ ሲኖሩ ሊያስቡባቸው ስለሚገቡ ጉዳዮች ቀጣዩን ትመክራለች።
በመጀመሪያ አገርህን ጥለህ ስትወጣ ምንም አይነት ነገር ሊያጋጥም ይችላል። ብዙ ነገር አንተ ባሰብከው መንገድ ላይሄድ ይችላል። በጣም ኢሞሽናሊ ሬዲ ሆንክ ሰው መሆን አለበት። እግዚአብሔርም ከሆነ አላም ወራቨር ይዘኸው መምጣት አለበት በውስጥህ። በጣም ብዙ ነገር ሊያጋጥም ስለሚችል ማለት ነው። ከዛ ደግሞ ሲቀጥል ኢንፎርሜሽን ሰው ጠይቅ፣ አንብብ። ሀርሽን ኮሚኒቲ አለ። በጣም የኛ ሰው ሊረዳህ ዝግጁ ነው። ሰው ካገኘህ ይረዳሃል፣ ኢንፎርሜሽን ይሰጠሃል። አንዶኪመንትን ላለመሆን መጣር ነው። በትምህርት ቤት ከመጣ እንዴት ነው የሆነ አይነት ዶኪመንቴሽን ይዤ ሊገሊ መቆየት የምችለው የሚለውን ነገር በተጫለ መጠን በደንብ ኢንፎርሜሽን ሰብስቦ አሄድ ኦፍ ታይም ፕላን ይዞ መምጣት ጥሩ ነው።
ለስደተኞች ህይወት አጋዥ ምክሮችን የሚያቀብለው አካክሉ ፋሚሊ መስራች ዶክተር እልልታ ረጋሳ በበኩላቸው ቀጣዩን ያክላሉ።
ወደዚህ ሀገር ሲመጡ እነዚህ ያልተመዘገቡ ስደተኞች በየትኛውም መልኩ ይምጡ፣ ሲመጡም በቂ መረጃ ይዞ መምጣት አለባቸው። አሜሪካ ወርቅ በወርቅ ሆና ሰማዩ ምድሩ በገንዘብ ተነጥፎ የሚጠበቅበት ሀገር አይደለም። እንደዛ አይደለችም። ብዙ ልፋት ያለው አለ፣ ብዙ ስራ አለ። ግን ስኬት የሚገኝባት ሀገር ናት። ግን ዝግጅት ሳያደርጉ ሲመጡ የጤና ቀውስ ይገጥማቸዋል። እዚህ የሚያዩት የተለየ ነው። በወሬ መስማት አንድ ነገር ነው። በተጨባጭ ሁኔታ ደግሞ በቂ መረጃ ማግኘት አለባቸው ብዬ አስባለሁ። ለምን እዚህ ሲመጡ ለሚመጣባቸው ፈተና ሁሉ ከገንዘብ ማጣት፣ ከጤና መጓደል፣ በህጋዊ መልክ አለመኖር ካለ ሁሉ ጋር አእምሯቸውን አዘጋጅተው አካላቸውን ያላቸውን ሁኔታ አዘጋጅተው ስለሚመጡ ይሄ ዝግጅት ያስፈልጋቸዋል ብዬ አምናለሁ። እዚህም ከመጡ በኋላ በአላማ ቢመጡ መልካም ነው ብዬ አምናለሁ። በሁለተኛ ደረጃ ልናየው የሚገባው ደግሞ እኛ እዚህ በዚህ ሀገር የምንኖር ስራ እየሰራን ተደላድለን የምንኖር ኢትዮጵያውያን፣ ኤርትራውያን ስደተኞችን ልንቀበል ስደተኞችን የተሳካ ኑሮ እንዲኖሩ መንገድ ልናሳያቸው ይገባል ብዬ አስባለሁ። ይሄ እንደ ህብረተሰብ ከኛ የሚጠበቅ ነው።
የፒው ጥናት ማዕከል በ2021 የአውሮፓውያኑ ዓመት ይፋ ያደረገው አንድ ጥናት እንዳመላከተው ዩናይትድ ስቴትስ ውስጥ 10.5 ሚሊዮን ገድማ በሀገሪቱ ለመኖር ህጋዊ ፍቃድ የሌላቸው ህዝቦች ይኖራሉ። በማዕከሉ ትንተና መሰረት ይሄ ቁጥር የሰነድ አልባ ወይንም ያልተመዘገቡ ስደተኞች ቁጥር ከቀዳሚ ዓመታት ጋር ሲነጻጸር በ14% እየቀነሰ መምጣቱን ጠቋሚ ነው። በአንጻሩ ተመዝግበው ወደ ህጋዊ የስደተኝነት ስርዓት የገቡ ሰዎች ቁጥር በ49% አሻቅቧል። ባልተመዘገቡ ስደተኞች ህይወት ውስጥ ያለፉትም ሆነ ከስደተኞች ጋር በሚገናኙ ተቋማት ውስጥ የሚሰሩት አስተያየት ሰጪዎቻችን የሰነድ አልባ ስደተኞች ግብ ወደ ህጋዊ መንገድ የሚገቡበትን አማራጭ ማሰስ ሊሆን እንደሚገባ አጽንኦት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
በመቀጠል ደግሞ ኤደን ገረመው በወንዶች ዘንድ የተዘወተረን አንድ ስፖርት ለሴት ደቡብ አፍሪካውያን ለማስተዋወቅ እየተደረገ ስላለው ጥረት ትነግረናለች።
የመንሸራተቻ ቦርዶች፣ የጭንቅላት ቁር እንዲሁም የጉልበት መደገፊያዎች እነዚህን ቁርጠኛ ሴቶች ያግዟችኋል። ይህ የስፖርታዊ ጨዋታ አንዳንዴ ተመራጭ ባይሆንም ነገር ግን በእነዚህ ልጃገረዶች ዘንድ ተወዳጅ ነው። ገርልስ ስኬት በሻንቲ ጄኮብስ አማካኝነት ከ10 ዓመት በፊት በጆሃንስበርግ የተጀመረ እንቅስቃሴ ነው። ሻንቲ በአካባቢው የነበረችው ስኬት ቦርድ ስፖርተኛ እሷ ብቻ መሆኗን በመገንዘቧ ነው የከፈተችው። ሻንቲ ለውጥ ለማምጣት ቆርጣ ነበር የተነሳችው። አሁን ላይ ታዲያ በስዌቶና እጅግ ዝቅተኛ የኑሮ ደረጃ ያላቸው ማህበረሰቦች ባሉበት ከሀያ ሳንድስ በተሰኘው ስፍራ ጭምር 3 ነጻ የስልጠና መርሃ ግብሮችን ትሰጣለች።
ለእነሱ የሚሆን የስኬት ፓርክ ማግኘትና የስኬት መርሃ ግብር ማዘጋጀት ለእኔ እጹብ የሆነ አጋጣሚ ነው። ምክንያቱም ስኬቲንግ ለልጆች ሕይወት ትምህርቶችን በማስተማር ያግዛቸዋል ብዬ ስለማምን ነው።
በራስ መተማመን፣ ወድቆ መነሳትና ደጋግሞ መሞከርን እንዲሁም ራስን መግለጽ ሻንቲ በተማሪዎቿ ላይ ለማስረጽ የምትሰራቸው ሴቶች ናቸው። የ17 ዓመቷ ማያ ማሻባ ስልጠናውን ከጀመረች ገና 3 ወሯ ቢሆንም ድፍረቱን ግን አዳብራለች።
በጣም ደስ ብሎኛል። በጣም ያዝናናል። ሰዎች ሲያደርጉት ማየት ያስፈራል። ነገር ግን አንድ የራስ ስትሞክረው በጣም ነው ደስ የሚለው።
ማያ በጎዳና ስኬትቦርድ ፈርቀዳጅ የሆነችውን ባዮፔሎ አውሄም ተምሳሌቷ ታደርጋታለች። ባዮፔሎ ሀገሯ ደቡብ አፍሪካን ወክላ በጎርጎሮሳውያኑ 2021 በቶኪዮ ኦሎምፒክ ላይ ተሳትፋለች። ባዮፔሎ ያኔ 15 ዓመቷ የነበረ ሲሆን እንዳለመታደል ሆኖ በደረሰባት ጉዳት ከውድድሩ ተገለላለች። ይሁን እንጂ በስፍራው መገኘቷ በራሱ ትልቅ ሚና ነበረው። ባዮፔሎ ስኬትቦርድን ከወንድሟ በማየት ነው የጀመረችው። ወንድሟና ጓደኞቹ ሲለማመዱ ተደብቃ ታይ የነበረችው ባዮፔሎ በኋላ ላይ ከሱ እየተዋሰች መለማመድ ጀመረች። ባዮፔሎ አሁን ላይ ልጃገረዶች ስኬትቦርድን ለመለማመድ ከወንድሞቻቸው አይደበቁም ትላለች።
Now I feel like they don't really have a choice because
አሁን ላይ የሴት ስኬትቦርድ ተጫዋቾች ቁጥር በፍጥነት እየጨመረ በመሄዱ ምንም አይነት ምርጫ እንደሌላቸው ነው የሚሰማኝ። በጣም እየተለመደ ሄዷል። እንደውም አንዳንዶቹ ሴት ተወዳዳሪዎቻችን ከወንዶቹ እኩልና ተቀራራቢ የሆነ አቋም ላይ ናቸው ያሉት። ስለዚህ ከመቀበል በስተቀር ብዙም ማድረግ የሚችሉት ነገር የለም።
ባዮፔሎ ዘንድሮ በፓሪስ በሚደረገው ኦሎምፒክ ውድድር ላይ ለመሳተፍና ለማሸነፍ እየጣረች ነው። እሷን የሚያስደስታትን ነገር ለራሷ ያደረገች ስፖርታዊ አቋም በመጠቀም ደግሞ ልጃገረዶችን ወደ ስኬትቦርድ ስፖርት መጋበዝ ትሻለች። ለዛሂር ካሲም ዘገባ፣ ኤደን ገረመው ከዋሽንግተን ዲሲ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።